itti bula amma sagantaa afaan amaaraatti itti fufu.
The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እስካሁን ድረስ ለምሳሌ ድጋፍም ስብሰባ ውጭም ሀገሩም እዚህ ሆን አባል ድርጅቶቹ የፊናቸውን ጥረት ማድረጉ ነበረ ጎልቶ የታየው። ይሄ ቀርቶ ግን በመድረክነት እንደዚህ ሁሉ ድጋፎች እንዲሰባሰቡ ውሳኔ ላይ ተደርሷል።
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው የሰማናቸው። ዝርዝሩ በለቱ አብይ ርዕስ ይቀርባል።
የዓለም ሕዝብ ቁጥር በመጪው ምዕተ ዓመት መጀመሪያ 11 ቢሊዮን እንደሚደርስ የተባበሩት መንግስታት ድርጅት አስታወቀ። ከሰሃራ በስተደቡብ የሚኖረው አፍሪካዊ ሕዝብ ቁጥር በአምስት እጥፍ እንደሚጨምር ነው የተገመተው። በዚህ ላይ የዜና መጽሔት ትንታኔ ይዟል።
ለምሽቱ ካሉን የዓለም ዜናዎች ውስጥ ካሜሩን በግዛቷ ያሉ የማዕከላዊ አፍሪቃ ስደተኞችን በጠቅላላ እያሰረችና ወደ ስደተኛ ሰፈሮች እየወሰደች መሆኗ ታወቀ። ኬንያና ዩጋንዳ ድፍድፍ ነዳጅ ወደ ኬንያ ለማጓጓዝ በታቀደ መስመር ጉዳይ ስምምነት ላይ መድረሳቸው ተዘገበ የሚሉት ይገኙበታል።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል።
ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ ነሐሴ 4 2007 ዓ.ም ዝግጅቶቻችን ጋር የዛሬ ተረኛ አስተናጋጆች ቆንጂት ታዬና
አሉላ ከበደ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሷ ቲያን ዋን ጋር አብረናችሁ እናምሻለን። በቅድሚያ ታዲያ የሰዓቱን የዓለም ዜና።
ካሜሩን በግዛቷ የሚገኙትን የማዕከላዊ አፍሪቃ ስደተኞችን በጠቅላላ እያሰረችና ወደ የስደተኛ ሰፈሮች እየላከች መሆኗ ተነግሯል። የሀገሪቱ ዜጎች የማዕከላዊ አፍሪቃ ስደተኞችን እንዲያስጠጉ መንግስቱ እንደማይፈልግ ሞኪ ኤድዊን ኬንዴዜካ ከያውንዴ በላከው ዘገባ ጠቅሷል። አዳነች ፍሳሐዬ ዘገባውን ይዛለች።
የምስራቅ ካሜሩን አስተዳዳሪ ሳሙኤል ዶዴኔ ኢባሆ ዱቧ ከማዕከላዊ አፍሪቃ የሚመጡ ታጣቂዎች ስደተኞች መስለው እየገቡ ገንዘብ ለመጠየቅ ሰዎችን እያገቱ ነው። አንዳንዶቹ ደግሞ ስደተኞች መስለው እየገቡ ከከብት አርቢዎች ከብትና ንብረት ይሰርቃሉ ብለዋል።
ስደተኞቹ ከተሞች ውስጥ ነው መኖር ያለባቸው። ከተሞች ውስጥ ከሆኑ በሚገባ መቆጣጠር ይቻላል፣ ከመንግስትም እርዳታ ያገኛሉ። ቦታ ካልተለየላቸው ግን ካሜሩናውያን ይሁኑ ከማዕከላዊ አፍሪካ በምን መለየት ይቻላል? ስለሆነም ኃይሎቻችን አንዳንዶቹን እያሰሩ ነው። እስር ቤት ሆነው ስደተኞች ነን ይላሉ። ሆኖም አንድ ስደተኛ ሽፍታ ወይም የሪፐብሊካ ጠላት መሆን አለበት ማለት አይደለም።
ኢቫሆ ዱቧ እንደሚሉት በብዙ መቶዎች የሚቆጠሩ ስደተኞች ተይዘዋል። ስደተኞቹን ያስጠጉ ካሜሩናውያን ካሉ በአቅራቢያቸው ወዳሉት የስደተኞች ሰፈሮች ይውሰዷቸው፣ ካልሆነ ግን የሚከተለውን ነገር ይጠብቁ በማለት አስጠንቅቀዋል። ሃያንግ ዲዘሬ የተባሉ ከስደተኞቹ ጋር የሚሰሩ ነዋሪ መንግስቱ የወሰደው እርምጃ መጥፎው የስደተኞቹ ኑሮ እየከፋ እንዲሆን ያደርጋል ይላሉ።
Du point de vue de la nutrition, du point de vue de la santé, condition de vie.
ስደተኞቹ በከተማዎች እንዲኖሩ ማድረጉ ወንጀል ሊያስቀንስ ይችላል። ይሁንና በቂ ምግብ አያገኙም ነው ያሉት ታንግ ድዘሬ። ካሜሩን ስደተኞቹን ስታስርም ሰቆቃ በመፈጸም መብታቸው እንዳይረገጥ ማረጋገጥ አለባት ሲሉም አስገንዝበዋል። እየበዛ በመሄድ ላይ ያለውን የስደተኞች ብዛትን ለመወጣት እንድትችል ካሜሩን በያዝነው ዓመት ዓለም አቀፍ እርዳታ ጠይቃለች። የተባበሩት መንግስታት ድርጅት ካሜሩን ያሉ የማዕከላዊ አፍሪካ ሪፑብሊክ ስደተኞች 200 ሺህ እንደሚሆኑ ይገምታል። ስደተኞቹ የሚሰደዱት አብዛኞቹ ክርስቲያኖች የሆኑት ጸረ ባላካ ሚሊሻዎችና በሙስሊሞቹ ሰሌካ አማጽያን መካከል ከሚካሄደው ውጊያ ለመሸሽ ነው።
ኬንያና ዩጋንዳ ድፍድፍ ነዳጅ ከዩጋንዳ የነዳጅ ጣቢያዎች ወደ ኬንያ ጠረፍ ለማጓጓዝ በታቀደው ቧንቧ መስመር ላይ ስምምነት መድረሳቸው ተዘገበ። የነዳጅ ማስተላለፊያው መስመር ተዘርግቶ ሲጠናቀቅ ከዩጋንዳ ሆይማ ወረዳ ሰሜን ኬንያ ወደ ሎክቻር ተፋሰስና ወደ ጠረፏ ላሙ ከተማ የሚወስድ የ1500 ኪሎ ሜትር ርዝማኔ ይኖረዋል ተብሏል። ሁለቱ የምስራቅ አፍሪካ ጎረቤት ሀገሮች በተጨማሪ በደቡብ በኩል የሚያልፍ የነዳጅ መስመር ሊዘረጉ ቅድ ያላቸው መሆኑም ታውቋል። ይህኛው መስመር እንዲዘረጋ የሚደግፉት ወገኖች የሰሜኑ መስመር የሶማሊያው ጽንፈኛ ቡድን አልሻባብ ጥቃት ይበልጡን እየተጋለጠ እንደሚሆን ይናገራሉ። ዛሬ ስምምነቱ ይፋ የተደረገው የዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ እና የኬንያው ፕሬዚዳንት ኡሁሩ ኬንያታ ካምፓላ ውስጥ ከተወያዩ በኋላ ነው። የብሪታንያው ቱሎ ኦይል ኩባንያ በሁለቱ አገሮች የነዳጅ ሀብት አግኝቷል። የዩጋንዳ 6.5 ቢሊዮን በርሜሎች ክምችት፣ ኬንያ ደግሞ ቢያንስ 6 ሚሊዮን በርሜል እንዳላቸው ነው የተገመተው። የነዳጅ ማስተላለፊያ ፕሮጀክት የሚያስፈልገው ወጪና ደህንነት ማረጋገጫ ከኬንያ ማግኘት ይጠበቅበታል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስዋ ሚዙሪ ክፍለ ግዛት ፈርገሰን ከተማ ውስጥ መሳሪያ ያልያዘው ጥቁር አሜሪካዊ ወጣት በነጭ ፖሊስ የተገደለበት አንደኛ ዓመት መታሰቢያ ሰላማዊ ሰልፍ እየተካሄደ ሳለ በአካባቢው ፖሊሶች ላይ ተኩስ የከፈተውና በአጸፋው ፖሊሶች ተኩሰው የመቱት ታጣቂ በጽኑ የቆሰለ መሆኑ እየተነገረ ነው። የሴንት ሉዊስ ወረዳ ፖሊስ አዛዥ ጃን ቤልማር በሰጡት መግለጫ ትናንት እሁድ ማታ መሳሪያ ሳይዝ አይቀርም ብለው የጠረጠሩትን አንድ ሰው ሲከታተሉት እንደነበረና ማለትም የደህንነት ሰዎች ሲከታተሉት እንደነበረና በኋላም ግለሰቡ በሁለት ቡድኖች መካከል በተደረገ ከ40 እስከ 50 የሚደርስ የተኩስ ልውውጥ ውስጥ ተሳትፎ መገኘቱን አስረድተዋል። አስከትሎም በደህንነት መኮንኖቹ መኪና ላይ ተኩሷል ብለዋል። የደህንነት አባላቱ ታጣቂውን በእግር ሲያሳድዱት ከቆዩ በኋላ ከመኪናቸው ውስጥ እንደተኮሱበት ነው የፖሊስ አዛዡ ያብራሩት። ሲታኮሱ የነበሩት ሁለት ቡድኖች ተቃዋሚ ሰልፈኞች ሳይሆኑ ወንጀለኞች ናቸው ብለዋል የፖሊስ አዛዡ። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሎሬታ ሊንች ሁከቱን አጥብቀው አውግዘውታል።
ቱርክ ውስጥ በተከታታይ በደረሱ ጥቃቶች እስካሁን በተረጋገጠው መረጃ 6 ፖሊሶች ሲገደሉ በትልቋ የአገሪቱ ከተማ በሚገኘው ዩናይት ስቴትስ ቆንስላ ላይም ተተኩሶበታል። የኢስታንቡል የዩናይት ስቴትስ ቆንስላ ላይ በደረሰው ጥቃት ከተጠረጠሩት ሁለት ሴቶች አንደኛዋ ከፖሊሶች ጋር ተታኩሷ ቆስላ ተይዛለች። የዲፕሎማቲክ ተልእኮ ቢሮ ሲዘጋ የተዘጋ ሲሆን ለጥቃቱ ግራ አክራሪ የሆነው አብዮታዊ ህዝባዊ ነጻ አውጪ ግንባር ኃላፊነት ወስዷል። እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም አንካራ ውስጥ በሚገኘው የዩናይት ስቴትስ ኤምባሲ ላይ አጥፍቶ ጠፊ የቦምብ ጥቃት ያካሄደውን ቡድን የዩናይት ስቴትስና የአውሮፓ ህብረት በአሸባሪ ድርጅትነት ፈርጀውታል።
አፍጋኒስታን ዋና ከተማ ካቡል በዓለም አቀፍ አውሮፕላን ጣቢያው ዋናው መግቢያ ላይ በዛሬው ዕለት ለደረሰው በመኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ፍንዳታ ታሊባን ኃላፊነቱን ወስዷል። በጥቃቱ 5 ሰላማዊ ሰዎች ሲገደሉ ሌሎች 16 እንደቆሰሉ ተነግሯል። የዓይን እማኞች እንደተናገሩት የዚህ ከባድ ፍንዳታ ኢላማ የነበረው የመንግስት ባለስልጣናትን በማጓጓዝ ላይ የነበሩ ብረት ለበስ መኪናዎች እንደሆኑ ነው የታወቀው። የታሊባኑ ቃል አቀባይ ጥቃቱ የታለመው ባዕዳን ወራሪ ኃይሎች ሲል የጠራው እንደነበረ አመልክቷል። ታሊባን በአፍጋኒስታን በቅርብ ቀናት የደረሱ በርካታ የቦምብ ፍንዳታዎችን ያደረስኩ እኔ ነኝ ሲል ኃላፊነት ሲወስድ እንደቆየ ይስተዋላል። ባለፈው አርብ አውሮፕላን ጣቢያው አጠገብ በሚገኝ የዩናይትድ ስቴትስ ልዩ ኃይሎች ካምፕና ዋና ከተማዋ ካቡል ውስጥ ባለ የፖሊስ አካዳሚ ጨምሮ በተለያዩ ስፍራዎች በደረሱ የቦምብ ፍንዳታዎች ከ50 የሚበልጡ ሰዎች እንደተገደሉ ታውቋል።
በመጨረሻም ኢራን ውስጥ በእስር ላይ ያለው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ረዛኒያን ጠበቃ እንደተናገሩት በአንድ ሳምንት ጊዜ ውስጥ ፍርድ ቤቱ ብይን ሳይሰጥ አይቀርም። ፍርድ ቤቱ ሰኞ ዛሬ የመጨረሻው ችሎቱን በዝግ አካሂዶ የጋዜጠኛውን የፍርድ ሂደት እንዳጠናቀቀ ጠበቃዋ ሌላ አሻን ገልጠዋል። የጋዜጠኛው የፍርድ ሂደት የተጀመረው በግንቦት ወር ሲሆን የዛሬው አራተኛው ችሎት መሆኑንም ጠበቃው አስረድተዋል። ዋሽንግተን ፖስት ጋዜጣ የዩናይት ስቴትስ ባለስልጣናትና ዓለም አቀፍ የፕሬስ ነጻነት ድርጅቶች የፍርድ ሂደቱን በተደጋጋሚ ሲያወግዙ፣ ጋዜጠኛው ከተከሰሰበት ወንጀል ነጻ መሆኑንም ሲናገሩ ቆይተዋል። ከባለቤቱ ከጋዜጠኛው የጋኔህ ሳሌሂ ጋር ባለፈው እንደ አውሮፓውያን የዘመን አቆጣጠር በ2014 ዓመተ ምህረት የታሰረው ጄሰን ሪዛኒያን ፍርድ ቤቱ ክስ ሳይመሰረትበት ለወራት ታስሮ ከቆየ በኋላ ነው በስለላና ከጠላት መንግስታት ጋር መመሳጠር የሚሉ ክሶች የተመሰረቱበት። የዋሽንግተን ፖስት ጋዜጣ ዋና አዘጋጅ ማርቲን ባይሮን ከትናንት በስቲያ ቅዳሜ ባወጣው መግለጫ የፍርድ ሂደቱን የሐሰት ሂደት ብሎ ከዚህ የባሰ መሰረተ ቢስና ግብዝነት የተመላበት ውንጀላ አይገኝም ሲሉ አውግዘዋል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የምሽት ስርጭት ነው። አስተናጋጆቻችሁ ቆንጅ ይታየና
አሉላ ከበደንን። ቆየት ብለው ከሚሰሙ ዝግጅቶች የአንዱን ለቅምሻ እናሰማችሁ።
እድሜ ከ18 በላይ የሆነውን ቡድን ነው የሚያጠቃ ከባድ የአእምሮ ህመም በብዛት ማለት ነው። እዛ ቡድን ውስጥ እንግዲህ የጠቅላላ ህዝብ ቁጥር 0.3-0.5% የኢትዮጵያ ህብረተሰብ አሁን 94 ሚሊዮን አለ። የ94 ሚሊዮኑ 54% አዋቂ ነው ካል
ቁጥሩ ስንት መሆኑ ይሆን? ስሌቱን እየሰራችሁ ቆዩን። ለማንኛውም በጤና ዝግጅታችን የአእምሮ ጤና ተመራማሪዋና መምህርት ማጂ ኃይለማርያም በስፋት ትመለሳለች። አሁን የዕለቱን አብይ ርዕስ
በቅርቡ የተካሄደውን የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት እንደማይቀበለው ተቃዋሚው የኢትዮጵያ ፌዴራላዊ አንድነት መድረክ አስታወቀ። ኢህአዴግ በዲሞክራሲያዊ መንገድ ተመርጧል የሚለው የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አነጋገር አምባገነኖችን ያበረታታ ነው ሲልም መድረክ ተችቷል። ሰላማዊ ትግሉን አጠናክሮ እንደሚቀጥል ያስታወቁት የወቅቱ የመድረክ ሊቀመንበር በበኩላቸው ከሚቀጥለው ጉባኤው በኋላ መድረክ እንደሚዋሃድም ጠቁመዋል። መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ትናንት አመሻሹ ላይ ለሁለት ቀን የዘለቀውን ልዩና አስቸኳይ ጠቅላላ ጉባኤውን ሲያጠናቅቅ ባለ 13 ነጥብ የአቋም መግለጫ ወጥቷል። የመድረክ ጠቅላላ ጉባኤ ያወጣው የአቋም መግለጫ ገለልተኛ የምርጫ አስፈጻሚ የሀገር ውስጥና የውጭ ታዛቢ በሌለበት ነጻ፣ ፍትሐዊ፣ ታማኒና በሁሉም ዘንድ ተቀባይነት ያለው ምርጫ ማካሄድ እንደማይቻል ገና ከጅምሩ ሲያስገነዝብ የቆየ እንደነበረ ገልጿል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በማን ያለብኝነት ምርጫው እንዲካሄድ አድርጎ በሚያሳፍር ውጤት እንደተጠናቀቀ ዘርዝረዋል። ይህንን የምርጫ ሂደትም ሆነ ውጤቱን ግን ጉባኤው አይቀበለውም ይላል መግለጫው። የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም፣
የመድረክ ስራ አስፈጻሚ ኮሚቴ ቀደም ሲል ምርጫውን አስመልክቶ ያወጣቸውን መግለጫዎች በሙሉ የምንቀበል መሆናችን እየገለጥን የምርጫው ሂደትም ሆነ ውጤት ኢዲሞክራሲያዊና ህገ መንግስቱን የጣሰ ስለሆነ ጉባኤው የማይቀበለው መሆኑን አጥብቆ ያሳውቃል።
መግለጫው አክሎም የተካሄደው ምርጫ የዴሞክራሲ ስርዓት ግንባታ ጥረታችንን ቀኝ ኋላ ያዞረና ህገወጥ ተግባር ነው ብሎታል። ስለሆነም የምርጫውን አፈጻጸም የሚያጣራ በሀቀኛ ተቃዋሚ ፓርቲዎች ዘንድ ተቀባይነት ያለው አካል ተቋቁሞ ውጤቱ ለህዝባችን በአስቸኳይ ይፋ እንዲደረግ ሲል ይጠይቃል። ከምርጫው ፍጻሜ በኋላ በአባላቱ ላይ የተፈጸመባቸው ነው ያለውን ወከባና ማስፈራራት፣ ከዚያም አልፎ የሚካሄደውን እስራት፣ ግድያ፣ ቤት ማፍረስ እንዲሁም ከቤትና ከሥራ ማባረር መንግሥት በአስቸኳይ እንዲያስቆም ይጠይቃል። በምርጫው ማግስት ኢትዮጵያን የጎበኙት ፕሬዚደንት ባራክ ኦባማ በስልጣን ላይ ስላለው መንግሥት በተናገሩት ንግግርም መድረክ ያደረበትን ቅሬታ የአቋም መግለጫው አንድ ነጥብ አድርጎታል። አቶ ገብሩ ገብረ ማርያም፣
በዚሁ ጉብኝታቸው ወቅት የመድረክን አመራር በመገናኘት የኢህአዴግን ገለጻ ብቻ ሳይሆን የተቃዋሚውን ወገንም እንዲያዳምጡ በኤምባሲያቸው በኩል ተጠይቀው ሳይቀበሉ በመቅረት የኢህአዴግ ወገን ራሱን እንከን የለሽ አድርጎ ባቀረበው ገለጻ ላይ ተመስርተው የሰጡት ጋዜጣዊ መግለጫ በተለይም ኢህአዴግን በትምህርት ጥቅስ ውስጥ በዲሞክራሲያዊ ምርጫ የተመረጠ መንግስት የጥቅሱ መጨረሻ የተባለው ሙገሳ የተሳሳተና አምባገነኖችን ያበረታታል ሊሆን ይችሏል። ይህ የመድረክ ልዩና አስቸኳይ ጉባኤ በጉዳዩ ላይ በስፋትና በጥልቀት ተወያይቶ ማዘኑን በግልጽ ደብዳቤ ለኤምባሲው እንዲደርስ ወስኗል።
በዚህ ምርጫ መድረክ ባለማሸነፉ፣ አጀንዳው ባለመሳካቱ አኩርፎ ሰላማዊ የትግል መንገዱን እንደማይለውጥ በአጽንኦት የገለጹት የወቅቱ የግንባሩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። የነጠረ የትግል ስልት ቀይሶ በሰላማዊ ትግሉ ይቀጥልበታል ያሉት ፕሮፌሰር በተለይ ለቪኦኤ በሰጡት ቃለ ምልልስ ከዚህ በፊት ያልተጠቀማችሁበት ምን አይነት ስልት ነው ለመጠቀም የወሰናችሁት የሚል ጥያቄ ነበር ያቀረብኩላቸው።
ሰልፎች ይኖራሉ፣ ሌላም ሰላማዊ የተቋሞ እንቅስቃሴዎች ይኖራሉ። እነዚህን በአሁኑ ጊዜ 1, 2, 3, 4 እያልን ስማቸውን እየጠራን ማስቀመጡ ተገቢ አይሆንም። ነገር ግን እየተጠና ለወቅቱ ለአካባቢው ተግባራዊ ሊሆን ሊፈጸም ይችላል የምንላቸውን ሁሉ ስልቶች ለመጠቀም ውሳኔያችን ይሄ ነው።
ፕሮፌሰር በየነ ጴጥሮስ ጉባኤው የመድረክ ድክመቶች ናቸው ብሎ በተመለከታቸው ነጥቦችም ላይ ተወያይቶ መመሪያ መስጠቱን ዘርዝረዋል።
አባል ድርጅቶቹ በየራሳቸው ማንቀሳቀስን ወደዚያ ያደላሉ። ይሄ እንድታረም ውሳኔ ተሰጥቶበታል። አባል ድርጅቶቹ ያላቸውን በፋይናንስም ሆነ ሌላ አቅም አስተባብረው እንዲንቀሳቀሱ ይሄም ውሳኔ ተሰጥቶበታል። እስካሁን ድረስ ለምሳሌ ድጋፍም ስብሰባ ውጭም ሀገሩም እዚሁ ይሆን አባል ድርጅቶቹ የፊናቸውን ጥረት ማድረጉ ነበረ ጎልቶ የታየው። ይሄ ቀርቶ ግን በመድረክነት እንደዚህ ሁሉ ድጋፎች እንዲሰባሰቡ ውሳኔ ላይ ተደርሷል።
ጉባኤው ትኩረት ሰጥቶት የነበረው ሌላው ጉዳይ ደግሞ ከሌሎች ተመሳሳይ አቋም ካላቸው የፖለቲካ ፓርቲዎች ጋር በትብብር መስራትን ነው። ከዚያ በተጨማሪም ልዩ ልዩ የህብረተሰቡን ክፍሎች ማደራጀት እንደሆነ ገልጸዋል። መድረክ ግን ከሚቀጥለው ጠቅላላ ጉባኤ በኋላ ወደ አንድ ውሁድ ፓርቲነት ሊያድግ እንደሚችል ጠቁመዋል።
የመድረክ አመራር የውህደትን ጥያቄ እስከሚቀጥለው ጉባኤ ድረስ በጥልቀት ተነጋግሮ አባል ድርጅቶቹም አስፈላጊውን የውስጥ ድርድርም ጭምር አድርገው ሪፖርት እንዲያደርጉ ምናልባት ከሚቀጥለው ጉባኤ ቀጥሎ ወደ ውህደትም የመሸጋገር ሊኖር ይችላል ማለት ነው። ስለዚህ ያም የቤት ስራ ተሰጥቷል ለአባል ድርጅቶችም ለአመራሩ እና እነዚህ ሁሉ እንግዲህ ተጠቃለው ጠንካራ ግንባር ሆነን መንቀሳቀስ ከቻል ቅድም ያልናቸውን ኢህአዴግ ላይ ጫና ፈጥሮ የምርጫውን ምህዳር ማስከፈት ይቻላል የሚለው ጋር እንደርሳለን ብለን ወስነናል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የተሰኘውን ግንባር ከፈጠሩት መካከል ከወራት በፊት የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ ተለይቶታል። የዛሬዎቹ የግንባሩ አባላት አረና ትግራይ ለሉዓላዊነትና ለዴሞክራሲ፣ ኦሮሞ ፌዴራሊስት ኮንግረስ፣ የኢትዮጵያ ማህበረ ዴሞክራሲ ደቡብ ህብረት አንድነት ፓርቲና የሲዳማ አርነት ንቅናቄ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አሁን ወደ መጽሔቱ ትንታኔ ርዕሶች እንዘልቃለን። የፊታችን ሰኞ የመጨረሻ ስምምነት እንዲፈራረሙ ቀነ ገደብ የተያዘላቸው የደቡብ ሱዳን ተፋላሚ ወገኖች አሁንም ልዩነታችን እንደሰፋ ነው አሉ። ለዚህም አንዳቸው ሌላውን ወገን ተጠያቂ በማድረግ መወናጀላቸውን ቀጥለዋል። በአዲስ አበባ የሚካሄደውን ይህን ድርድር እስክንድር ፍሬው ተከታትሎታል። እናው
የደቡብ ሱዳን ተፋላሚ ወገኖች ከመጨረሻ ስምምነት ላይ እንዲደርሱ የተያዘው ቀነ ገደብ ሊጠናቀቅ የቀረው ከአንድ ሳምንት ያነሰ ጊዜ ነው። ኢጋድ ፕላስ የተሰኘው አደራዳሪ ቡድን ባስቀመጠው የጊዜ ሰሌዳ መሰረት ልክ የዛሬ ሳምንት ሰኞ እንደ አውሮፓውያን አቆጣጠር ነሐሴ 17 ፕሬዝዳንት ሳልቫኪር ማያርዲት እና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የስምምነት ፊርማቸውን እንዲያስቀምጡ ይጠበቃል። ከኢጋድ እስከ አፍሪካ ህብረት፣ ከተባበሩት መንግስታት ድርጅት እስከ ሌሎች ዓለም አቀፍ ተቋማት እስከ አሜሪካው ፕሬዝዳንት ባራክ ኦባማ ድረስ ሁሉም ቀነ ገደቡ እንዲከበር ሲወተውቱ ቆይተዋል። አሁን ያለው ሁኔታ ግን ይህ እንደሚሳካ የሚያመለክት አይደለም። በመንግስትና በተቃዋሚዎቹ መካከል ያለው ልዩነትም እንደሰፋ ቀጥሏል። ድርድሩ ወደሚካሄድበት አዳራሽ በማምራት ያነጋገርኳቸው የተቃዋሚዎቹ ዋነኛ ተደራዳሪ ጀነራል ታባን ደንጋይ ይሄንኑ አንጸባርቀዋል።
We came here mandated. We are serious. We wish that we could have peace.
ነሐሴ 17 የሚል ቀደም ገደብ ካላችሁ የእነርሱ ጉዳይ ነው። እኔ በድርድር የምወክለው ወገን ጉዳይ አይደለም። እዚህ ያለሁት ለመደራደር ነው። በኢጋድ ፕላስ በተመቻቸልን መድረክም መደራደራችንን እንቀጥላለን። እኛ የራሳችን ጉዳይ እንዳለን ሁሉ ዓለም አቀፉ ማህበረሰብም የራሱ ጉዳይ ይኖረዋል።
በኢጋድ ፕላስ የቀረበው ረቂቅ የማቻቻል የስምምነት ሰነድ ሁለት ዓመት ተኩል የሚቆየው የደቡብ ሱዳን ብሔራዊ አንድነት የሽግግር መንግስት ምን አይነት ጦር እንደሚኖረውም ያስረዳል። በዚህ ሰነድ መሰረት በሽግግር መንግስቱ 18 ወራት ፕሬዚዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የየራሳቸውን ጦር ይመራሉ። ከ18 ወራት በኋላ ግን የሁለቱ ወገኖች ጦር በአንድ እዝ ስር ይዋሃዳል። የሚመሩትም ፕሬዚዳንት ሳልቫኪር ይሆናሉ። የተቃዋሚዎቹ ዋነኛ ተደራዳሪ ታዲያ በዚህ ጉዳይ ላይም ከስምምነት እንዳልተደረሰ አስረድተዋል። እናም የፊታችን ሰኞ ነሐሴ 17 የመጨረሻውን ስምምነት እንዲፈራረሙ ባለም አቀፉ ማህበረሰብ ግፊት እየተደረገባቸው ያሉት የደቡብ ሱዳን ተፋላሚ ወገኖች ወደዚያ ስምምነት እየቀረቡ አይመስልም። የተቃዋሚዎቹ ዋነኛ ተደራዳሪ ጀነራል ታባን ደንጋይም ያለም አቀፉ ህብረተሰብ ቀነ ገደብ እኛን አይመለከተም ብለዋል።
If they have a deadline of 17, this is their business. It's none of the SPLM SPLA business.
ነሐሴ 17 የሚል ቀነ ገደብ ካላቸው የነርሱ ጉዳይ ነው። እኔ በድርድር የምወክለው ወገን ጉዳይ አይደለም። እዚህ ያለሁት ለመደራደር ነው። በኢጋድ ፕላስ በተመቻቸልን መድረክም መደራደራችንን እንቀጥላለን። እኛ የራሳችን ጉዳይ እንዳለን ሁሉ ዓለም አቀፉ ማህበረሰብም የራሱ ጉዳይ ይኖረዋል።
ስለ ቀነ ገደቡ ጉዳይ በቀጥታ ያልጠቀሱት የመንግስት ተደራዳሪዎች ቃል አቀባይና የደቡብ ሱዳን የማስተዋቂያ ሚኒስትር ማይክል ማኮይልዌዝ ስምምነት ያልተደረሰባቸው ወሳኝ ነጥቦች መኖራቸውን ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዓለም ህዝብ ቁጥር በመጪው ምዕት ዓመት መጀመሪያ ከ85 ዓመታት በኋላ ማለት ነው 11 ቢሊዮን እንደሚደርስ የተባበሩት መንግስታት ድርጅት አስታውቋል። ከሰሃራ በስተደቡብ የሚኖረው አፍሪካ ህዝብ ቁጥር በአምስት እጥፍ እንደሚጨምር ተገምቷል። ጆዲ ካፖዋ የአንድ የተባበሩት መንግስታት ድርጅት ባለስልጣንን አነጋግሮ ዘግቧል። ሶሎሞን አባተ አዘጋጅቶታል።
አፍሪካ ውስጥ አንዳችም ቀድሞ ያልታየ ወይም ያልተተነበየ እድገትን ሊያቆም የሚችል ክስተት ካልተፈጠረ በስተቀር የህዝቡ ቁጥር ማሻቀቡን አያቆምም ብሏል ዛሬ የወጣ የዓለም ህዝብ ቁጥር ትንበያ። በ22ኛው መቶ ክፍለ ዘመን መጀመሪያ ላይ ከአጠቃላዩ የዓለም ህዝብ ከግማሽ የሚበልጠው የሚኖረው በአፍሪካ መሆኑንና የአህጉሪቱ ህዝብ ቁጥር ዛሬ ካለው 1.2 ቢሊዮን በመጪዎቹ 85 ዓመታት ውስጥ ወደ 5.6 ቢሊዮን እንደሚመነደግ የጠቆመው ይህ የተባበሩት መንግስታት ድርጅት ሪፖርት ለእንዲህ አይነቱ ግዙፍ ቁጥር ምክንያት ከሚሆኑት ክስተቶች አንዱ በማደግ ላይ ባሉት ወይም ወትሮ ደሃ እየተባሉ በሚጠሩት ሀገሮች ውስጥ የሞቱ መጠን በእጅጉ እየቀነሰ የመምጣቱ እውነት እንደሆነ አመልክቷል። ባልደረባዬ ጆዲ ካፖዋ ያነጋገራቸው የተባበሩት መንግስታት ድርጅት የምጣኔ ሀብትና የማህበራዊ ጉዳዮች መምሪያ የስነ ህዝብ ክፍል ዳይሬክተር ጃን ዊልማት ሲያትል ዋሽንግተን ውስጥ እየተካሄደ ባለው የአሃዛዊ መረጃዎች ትንተናና ፍተሻ ስብሰባ ላይ የጥናቶቻቸውን ውጤት እያብራሩና እያስፈተሹ ነው። የዓለም ህዝብ ቁጥር ዛሬ 7 ቢሊዮን 200 ሚሊዮን እንደሆነ ነው የሚገመተው። በ35 ዓመታት ጊዜ ውስጥ ወደ 9 ቢሊዮን ተኩል ያድጋል። እንዲህ አይነቱ የህዝብ ቁጥር ማሻቀብ በተለያዩ ሀብቶች አጠቃቀምና አገልግሎቶች አቅርቦቶች ላይ ከፍተኛ ትርጉም ያለው መሆኑን ዊልማት አመልክተው በተለይ የምግብ አቅርቦትና የሰው ብዛት መጨመር ተያይዘው የሚታዩና ሁልጊዜም የስጋት ምንጭ መሆናቸውን ገልጸዋል።
Yet the history so far has been one of relative success, where the total food supply in the world has continued to increase, in fact, faster than...
እስካሁን ባለው ታሪክ አንጻራዊ ስኬት ናቸው ተብሎ ከሚታሰቡት መካከል የዓለም የምግብ አጠቃላይ ምርት ከህዝቡ ቁጥር በፈጠነ ሁኔታ እያደገ ነው የሚሄደው። ይሁን እንጂ በተለይ በአንዳንድ አገሮችና አካባቢዎች የምግቡ ምርት እንዲሁም አደጋች በሆነባቸው አካባቢዎች ችግር እንደሆነም ይቀጥላል።
በአጠቃላይ በዓለም አቀፍ ደረጃ ግን የምግብ እጥረት ይኖራል የሚያስብል ስጋት እንደሌለ የተባበሩት መንግስታት የምግብና የእርሻ ድርጅት FAO በርካታ ሪፖርቶችን ማውጣቱን ሚስተር ዊልማት ጠቁመዋል። ዋናው ስጋት አሉ ሚስተር ዊልማት ምግብ አይደለም።
One of the great challenges is the speed of growth and the pace of change that imposes on any country or society.
ታላላቆቹ ፈተናዎች አንዱ የእድገቱ ፍጥነትና ወጣት ዜጎቻቸውን በሚያቅፉ አገሮች ማህበረሰቦች ውስጥ ያሉ ለውጦች ሂደት ተመጣጣኝ ያለመሆናቸው ነው። በአመት የሁለትና የሶስት ከመቶ የህዝብ ቁጥር መጨመር ማለት በየአመቱ ሁለትና ሶስት ከመቶ ህጻናት እየተወለዱ ነው ማለት ነው።
በተመሳሳይ ግፊት ትምህርት ቤት የሚገባውም ህፃን ቁጥር ካለፈው አመት እንዲሁ እየጨመረ ይሄዳል። በሁለትና ሶስት ከመቶ በየ35 አመቱ ሁሉም ፍላጎት በእጥፍ እንደሚጨምር ዊልማት ገልጸዋል። ይህ ማለት የጤና ተቋማት፣ ትምህርት ቤቶችና ሌሎችም አገልግሎቶችና አቅርቦቶች እጥፍ ሊሆኑ ይጠበቅባቸዋል።
ያውም የተረጋጋ አቅርቦትና አገልግሎት ባለበት ሁኔታ መሆኑ ነው። በብዙ ሀገሮች ውስጥ ግን ጥራት ብቻ ሳይሆን ቁጥርም ችግር መሆኑን የጠቆሙት ዊልማት ስለ አፍሪካ ሲናገሩ በአህጉሪቱ ውስጥ አንዲት ሴት በአማካይ 4.7 ልጅ ይኖራታል ተብሎ እንደሚታሰብ ገልጸዋል። 10 እናቶች 47 ልጆች ይኖራቸዋል እንደማለት ነው። በመጪዎቹ 10ዎች ዓመታት ይህ የአፍሪካ እድገት እየጨመረ እንደሚሄድ ቢገመትም ፍጥነቱ ግን አሁንም ጥያቄ ውስጥ ያለ መሆኑን አስረድተዋል። እስያ ከዓለም ሕዝብ ብዛት መሪነቱን እንደምትይዝ ሚስተር ዊልማት ጠቁመው ቻይናና ህንድ ግን ደረጃ እንደሚለዋወጡና በሕዝብ ብዛት በመጪዎቹ 10 ዓመታት መሪነቱን ህንድ ከቻይና እንደምትረከብ ገልጸዋል።
But Africa will grow and become a larger percentage of the total
African
population.
ቁጥር ይጨምራል። እንዲያውም ካለም ህዝብ ቁጥር በንጽጽር የበዛውንም የምትይዘው እርሷ ትሆናለች።
የአውሮፓ ህዝብ ቁጥር እየቀነሰ መምጣቱና በዚህም እንደሚቀጥል እንደ ጀርመን አይነት ሀገሮች አሁንም የህዝብ ብዛታቸው በተመጣጣኝ ሁኔታ ከውጪ በሚፈልሰው ሰው ቁጥር ምክንያት ከፍ ብሎ እንደሚታይ አመልክተዋል።
The US has a more stable moderate demographic profile compared to Europe on the one hand or compared to
Africa and Asia. እንዲሁም እስያ እየቀነሰ ከሚሄደው አውሮፓ ጋር ስትታይ ዩናይትድ ስቴትስ በተሻለ ሁኔታ የተረጋጋ ሁኔታ ይዛ እንደምትቆይ ነው የሚታየው። ይሁን እንጂ ከውጭ የሚገባው ሰው ቁጥር መጠን ሳይጨምር ይህንን መረጋጋት ይዛ ልትቀጥል አትችልም።
በአውሮፓ ከሚወለደው የሚሞተው ቁጥር በአፍሪካ ደግሞ ከሚሞተው የሚወለደው ቁጥር የበዛ መሆኑ ነው እንዲህ አይነቱን የስነ ህዝብ መልክዓ ምድር የሚፈጥረው። በመጪዎቹ 35 ዓመታት ውስጥ የ28 የአፍሪካ ሀገሮች የህዝብ ብዛት ቁጥር ከእጥፍ በላይ እንደሚሆን ሪፖርቱ ጠቁሟል።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ መጨረሻው የመጽሔቱ የትንታኔ ርዕስ ነው የምንሻገረው። ሲሲል በተባለው በዚምባብዌ ተወዳጅ አንበሳ ላይ የተፈጸመው ግድያ ዛሬ ነሐሴ 4 ቀን የሚታሰበውን የዓለም አንበሳ ቀን ከልብ ከል አልብሶት ውለዋል ይላል ሲንደረደር። ይህም ሆኖ ግን ይላሉ የእንስሳት መብት ተከራካሪ እና አስከባሪ ቡድኖች አያሌ አንበሶች ደቡባዊ አፍሪካ ውስጥ ያለውን አሰቃቂ ሁኔታ ተቋቁመው ነው የሚገኙት። ዝርዝሩን አኒታ ፓውል ከደቡብ አፍሪካ በላከችው ዘገባ ትነትናለች። አዲሱ አበባ ያቀርበዋል።
የዚምባብዌው አንበሳ ሴሲል መገደል ቁጣ ብቻም አይደል ያስነሳው፣ ክርክርና ውዝግብም ቀስቅሷል። ዚምባብዌ ውስጥ በእረፍት ላይ በነበሩ አሜሪካዊ አዳይ ነው ሴሲል ባለፈው ሐምሌ ወር የተገደለው። የ8 ግልገሎች አባት ሴሲል እስከ ዕለተ ሞቱ በዚምባብዌ ሁዋንጌ ብሔራዊ መናፈሻ ስፍራ በነጻነት ይንቀሳቀስ ይንጎማልል ነበር። ያን መሰለ ሕይወት ግን ለደቡብ አፍሪቃዋ ጎረቤት አገር የዕለት ተዕለት የተለመደ ወይም የተዘወተረ ኑሮ አይደለም ይላል ዋና ቢሮው ሎንዶን የሆነው የዓለም እንስሳት ደህንነት ተከባካቢ ቡድን። አገሪቱ ውስጥ ካሉት 5800 አናብስት መካከል 2/3ኛዎቹ በአንድ ስፍራ ተይዘው ነው የሚገኙት። የዚህ ቡድን የደን አራዊት ዲሬክተሯ ኬት ናስርት እነዚህ ጥበቃ በሚመስል ስም ተይዘው የሚገኙት አናብስት ሕይወት የስቃይ ሕይወት ነው ይላሉ። በአንዳንድ የእንስሳት ጥበቃ ተቋማት ውስጥ የሚታዩትን የጭካኔ አያያዝ ድርጅቱ መዝግቦ ማስቀመጡንም አመልክቷል። አንዳንዶቹን ሲጠቅስም ግልገሎች በትንንሽነታቸው ከእናቶቻቸው ተለይተው ይወሰዱና በትናንሽ ጎጆዎች ውስጥ በስቃይ ያለ ምቾት፣ ያለ በቂ ምግብ ይኖራሉ። ያለ ማቋረጥ የሚጎርፈው ጎብኝም ለኑሯቸው ጫና ፈጣሪ ነው ይላል።
It's the thin edge of a wedge of a very, very brutal industry.
በወፍራም ብረት የታጠረ ከፍተኛ ጭካኔ ያለበት ጥበቃ ነው። የሚታደኑ አናብስት ተይዘው የሚቆዩበት ብቻም ሳይሆን ለቱሪዝም መስህብነት ተብሎም ያለ ምቾት የሚገኙት ስፍራ ነው። ትናንሽ ግልገል አንበሶች እንደተወለዱ የሚጠበቁባቸው እንደነዚሁ ያሉት ስፍራዎች ባለፉት 10 ዓመታት በእጥፍ አድገዋል። ይህን መሰል የስቃይ ሕይወት ካሳለፉ በኋላ ደግሞ ወደ ውጭ ይወጡና ልክ እንደ ሴሲል ይገደላሉ ማለት ነው።
የደቡብ አፍሪካ የአናብስት መናፈሻ ተብሎ የሚጠራውና ጆሃንስበርግ የሚገኘው የትልቁ መናፈሻ ዲሬክተር ግን ሁሉም የአናብስት መጠበቂያ ተቋማት በጅምላ መወንጀላቸው ትክክል አይደለም ይላል። ይህን ሐሳብ አጠናክረው የሚሟገቱት ረዳት የጥበቃው ሹሙ ስካት ሲምሰን ተገቢው ክብካቤ አይነፈጋቸውም፣ የኛ ተቋምም አናብስትን ለሽያጭ አቅርቦ አያውቅም ይላሉ።
I think that argument can be made for any organization that keeps animals in captivity.
ይህ አገላለጽ አንበሶችን በጭካኔ የሚይዙ
ባንድ የጥበቃ ስፍራ ወይም ዙ ውስጥ የሚያቆዩትን ተቋማት ይመለከት ይሆናልና ከዚህ አንጻር ትክክል ነው ማለት ይቻላል። በትክክል ከተሰራና በፍቅር ከተያዙ ግን ጤናማ ናቸው። ደግሞም እኮ በየጊዜው ቁጥጥር ይደረግብናል። ስለዚህ እንስሳቱ ያለ አግባብ በጭካኔ ተይዘዋል የሚለው የጅምላ ውንጀላ ትክክል አይደለም።
የዓለም እንስሳት ተከባካቢ ቡድን ግን እነዚህ ቱሪስቶችን የሚያስጎበኙ አካላት አንበሶች ተጠብቀው የሚያዙበት ስፍራ እንዳይስፋፉ ማድረግ፣ ቱሪስቶችም እንዳይሄዱ መከልከልና መንግስትም ከዚያ አንጻር እገዛ ማድረግ አለበት ይላል። ዳይሬክተሯ ኬትም በዚህ ላይ ትልቁን ሚና መጫወት የሚችሉት ያለባቸውም ቱሪስቶች ናቸው ይላሉ።
ዓለም አቀፍ ንቅናቄ ለመጀመር ነው የምንፈልገው፣ ምክንያቱም በሰስል መገደል የተነሳ ብዙ ሰዎች ተንቀሳቅሰዋል። በዚህ ላይ ደግሞ በዓለም እንስሳት ተከባካቢ ቡድን ውስጥ ያሉ ሰዎች እንስሳቱ ላይ የሚፈጸመውን ድብቅ የጭካኔ ተግባር በውል ተገንዝበዋል።
የዛሬው የዓለም የአንበሳ ቀን በአናብስት ላይ የሚፈጸመውን ስቃይ ቆም ብሎ ለማሰብ ጥሩ አጋጣሚ ፈጥሯል። ዓለም አቀፉ የተፈጥሮ ጥበቃ አንድነት እንዳመለከተው ከሆነ በ20 ዓመታት ውስጥ በአፍሪካ የአንበሶች ቁጥር በ42 ከመቶ ቀንሷል። የሲሲል ግርማ ሞገስ የተላበሰ ሕይወትማ ያለፈ ታሪክ ሆኗል።
አዲሱ አበበን ለዘገባው አመሰግናለሁ። አድማጮች፣ የሰማችሁት የመጽሔቱን የመጨረሻ የትንታኔ ርዕስ ነበር። የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ32 መሆኑን ያመለክታል። ርዕሰ ወሬዎቹን ባጫጭሩ፣
ካሜሩን በግዛቷ ያሉ የማዕከላዊ አፍሪቃ ስደተኞችን በሙሉ በቁጥጥር ስር እያዋለች ወደ የስደተኛ ሰፈሩ እየላከች መሆኑ ተነገረ። የሀገሪቱ ዜጎች ስደተኞቹን እንዲያስጠጉ መንግስቱ አይፈልግም ተብሏል። ኬንያና ዩጋንዳ ድፍድፍ ነዳጅ ከዩጋንዳ የነዳጅ ጣቢያ ወደ ኬንያ ጠረፍ አካባቢ ለማጓጓዝ በታቀደ የቧንቧ መስመር ጉዳይ ከስምምነት መድረሳቸው ተነገረ። ካምፓላ ላይ የሁለቱ ሀገሮች መሪዎች ከተነጋገሩ በኋላ ነው ስምምነቱ ይፋ የሆነው። በዩናይትድ ስቴትስዋ ሚዙሪ ክፍለ ግዛት ፈርገሰን ከተማ መሳሪያ ያልታጠቀው ጥቁር አሜሪካዊ ወጣት በነጩ ፖሊስ የተገደለበት አንደኛ ዓመት መታሰቢያ በሰላም ሰልፍ እየተካሄደ በጎኑ በአካባቢው ፖሊሶች ላይ ተኩስ የከፈተውና በአጸፋው ፖሊሶች ተኩሰው የመቱት ታጣቂ በጽኑ እንደቆሰለ እየተሰማ ነው። ቱርክ ውስጥ በተከታታይ በደረሱ ጥቃቶች ቢያንስ 6 ፖሊሶች ሲገደሉ በትልቋ የሀገሪቱ ከተማ ኢስታንቡል በሚገኘው የዩናይትድ ስቴትስ ቆንስላ ላይም መተኮሱ ተነግሯል። በዚህኛው ጥቃት በሰው ላይ የደረሰ ጉዳት የለም።
አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት። ወደ ቀዳሚው የሁለተኛው አጋማሽ ስርጭታችን ነው የምንሻገረው። ስፖርት ነው። ሳምንታዊ ስፖርት አዘጋጅና አቅራቢው ሰለሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። የአፍሪካ እግር ኳስ ኮንፌዴሬሽን ሥራ አስኪያጅ ኮሚቴ ባለፈው ሳምንት ካይሮ ላይ ተሰብስቦ ስለ ፊፋ ጉዳይ ተወያይቷል። በዚህ ወቅት መልስ ያልተገኘላቸው ጥያቄዎች ቀርበው እንደነበር ተገልጿል። አዲሱ የካፍ ፕሬዚደንት ልዩ አማካሪ ፍቅሩ ኪዳኔ በስፍራው ነበሩ። ስለ ተነሱ ጥያቄዎች ያገኙትን ያጋሩናል። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎች ደግሞ ገዛኸኝ ጽዮን መስቀል ከአዲስ አበባ ዘገባ አለው። አብራችሁን ቆዩ። የካይሮው ስብሰባ ለመጪዎቹ 2 ዓመታት በኮንፌዴሬሽኑ ልዩ ኮሚቴዎችና ኮሚሽኖች ውስጥ የሚያገለግሉትን አባላት ስም ዝርዝር ይፋ አድርጓል።
አቶ ጁኔዲን ባሻ የአፍሪካ ዋንጫ አዘጋጅ ኮሚቴ አባል፣ አቶ ተክለ ወይኒ አሰፋ ሀጎስ የማርኬቲንግ ኮሚቴ አባል፣ አቶ አበበ ገላጋይ የክለቦች ላይሰንስ ሲስተም አባል፣ አቶ ዮሴፍ ተስፋዬ የሴቶች ፉትቦል ኮሚቴ አባል ሲሆኑ የአፍሪካ ፉትቦል ኮንፌዴሬሽን ደግሞ አቶ አብነት ገብረ መስቀል የቅዱስ ጊዮርጊስ ክለብ ፕሬዚዳንት፣ የኢንተር ክለብ ውድድር አዘጋጅ ኮሚቴ አባል አድርጎ ሾሟል። በተጨማሪም እኔ ራሴ የካፍ ፕሬዚደንት አማካሪ ሆኜ እንዳገለግል ተጠይቄያለሁ። ለጊዜው ስራ ፈት ስለሆንኩ ተቀብያለሁ። ግብጽ አዲሱን የስዌስ ካናንን ስታስመርቅ ስለነበረ ከኤርፖርት ቪዛ እንገዛ የነበርነው ሰዎች ስዌስ ካናል የሚል ነጻ ቪዛ ተሰጥቶን ገብተናል። የአባይ ውሃ ምሰሱን አላቆመም።
የኢትዮጵያ ስፖርት ፌዴሬሽን የቀየራቸው አባላት አመዳደብም ተለይቷል ተብሏል። እነማን ናቸው አቶ ፍቅሩ?
ለምሳሌ ሴፕ ብላተር የፕሬዚዳንትነት ስፍራውን ከለቀቀ ለምን ላዳኛው ምክትል ፕሬዚዳንት ለካሜሩኑ ተወላጅ ለኢሳ ሀያቶ አላስረከበም? በመሰረቱ በአንደኛው ምክትል ፕሬዚዳንት መሪነት ሌላ ጉባኤ ተጠርቶ ምርጫ መካሄድ አልነበረበትም ወይ? ወይንስ አንደኛ ምክትል ፕሬዚዳንቱ አፍሪካዊ ስለሆነ ነው የሚል አስተሳሰብ ተሰንዝሯል። ለማንኛውም ብላተር እስከሚመጣው አመት እንደሚቆይ ተረጋግጧል። ፊፋን ለማሻሻል በሚደረገው ጥረት ለማከናወን የሚቋቋመው ኮሚቴ ከየኮንፌዴሬሽኖቹ በተውጣጡ አባሎች መሆኑ በተለይ የአሜሪካን ኩባንያዎችን ባያስደስትም የኮንጎ ኪንሻሳ ተወላጅ ኮንስታን ኦማሪ እና የግብጽ ተወላጅ የሆነው አቡሪዳ አፍሪካን እንዲወክሉ ተመርጠዋል። የዚህም ኮሚቴ ፕሬዚዳንት አብረን ስንሰራ የነበረው የአይኦሲ ዳይሬክተር ጄኔራል የነበረው የስዊሱ ተወላጅ ፍራንሷ ካራር ሳይሆን አይቀርም። ለፊፋ ፕሬዚዳንትነት እጩ ሆኜ ቀርባለሁ ብሎ ይፎክር የነበረው የላይቤሪያው ፉትቦል ፌዴሬሽን ፕሬዚዳንት ሙሳ ቢሊቲ በካፍ ስራ አስኪያጅ ኮሚቴ ስብሰባ ላይ ተገኝቶ ሀሳቡን አካፍሏል። ብዙ ድጋፍ አለው ተብሎ የሚወራለት ፈረንሳዊ ሚሼል ፕላቲኒ የአውሮፓ ፉትቦል ኮንፌዴሬሽን ፕሬዚዳንት ከአፍሪካ ጋር ለመታረቅ ጥረት እያደረገ ነው። ለፊፋ ፕሬዚዳንትነት የሚወዳደሩት የሁሉም ስም ከታወቀ በኋላ ጥቅምት ላይ ካይሮ በሚካሄደው ስብሰባ ላይ አፍሪካ ማን ትደግፍ ታስታውቃለች። እስከዚያ ድረስ እንቆቅልሽ መጫወት ይቻላል።
አቶ ፍቅሩ ኪዳኔ አዲሱ የካፍ ማለት የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ልዩ አማካሪ ከፓሪስ አመሰግናለሁ። በመጪው ሳምንት ቻይና የምታስተናግደውን የዓለም አትሌቲክስ ሻምፒዮና ውድድር ቤጂንግ ተገኝተው ስለሚከታተሉ እንደ አስፈላጊነቱ ሊተባበሩን ቃል ገብተውልኛል። ለአዲሱ ሹመት እንኳን ደስ አለው እላለሁ። ለትብብራቸው ደግሞ ከወዲሁ ላመስግንና ወደ አዲስ አበባ ልውሰዳቸው። በአሁኑ ወቅት በኢትዮጵያ የክረምት ወቅት በመሆኑ ለኢትዮጵያ ፕሪምየር ሊግ የእረፍት የተጫዋቾችና የአሰልጣኞች የዝውውርና የሽያጭ ጊዜ ነው። ሆኖም በቀጣዩ ዓመት ወደ ፕሪምየር ሊጉ የሚገቡትን ሁለት ቡድኖች ለመለየት የሚያስችለው የብሔራዊ ሊግ የምድብ ማጣሪያ በሞቃታማዋ የድሬዳዋ ከተማ ተጧጡፎ በመካሄድ ላይ እንደሚገኝ ተባባሪ አዘጋጅ ገዛኝ ጨው መስቀል ያስረዳል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ከየምድቡ አንደኛና ሁለተኛ የሚወጡት ስምንት ቡድኖች ወደ ሩብ ፍጻሜ ጥሎ ማለፍ ይጫወታሉ። በመጀመሪያው የምድብ ማጣሪያ ፋሲል ከነማ ቡራዩ ከነማን 2-1፣ ደብረ ማርቆስ ዩኒቨርሲቲ መቀሌ ከነማን 3-1 ሲረቱ፣ ድሬዳዋ ከነማ ከፌዴራል ፖሊስ ያለ ግብ ባዶ ለባዶ አቻ ተለያይተዋል። በሌላው ምድብ ናሽናል ሲሚንቶ ባቱ ከነማን 3-0፣ አዲስ አበባ ሱሉልታ ከነማን 1-0፣ ሆሳና ከነማ መድንን 2-0 ሲያሸንፉ፣ ጅማ አባ ቡናና ሻሸመኔ ከነማ 2-2 ተለያይተዋል። ምድብ 3ና ምድብ 4 ዛሬ እንደሚጫወቱ የኢትዮጵያ እግር ኳስ ፌዴሬሽን ባሰራጨው መግለጫ አስታውቋል።
ወደ አውሮፓ ስንሸጋገር የእንግሊዝና የፈረንሳይ ፕሪምየር ሊጎች የ2015-16 ዓመታዊ ውስጥ ውድድራቸውን ትላንትናና ከትላንት በስቲያ ጀምረዋል። ሌሎች በቀጣዩ ሳምንት እንደሚጀመሩ የወጣው የውድድር መርሃ ግብር ያመለክታል። ገዛኝ በዚህም ላይ አጠር ያለ ዘገባ አለው።
በተወዳጁ የእንግሊዝ ፕሪምየር ሊግ የፕሪምየር ሊጉ የአምናው ሻምፒዮን ቼልሲ ከስዋንሲ ሲቲ ጋር 2-2 አቻ ተለያይቶ ነጥብ ተጋርቶ ሲወጣ፣ ማንቸስተር ዩናይትድ ቶተንሃም ሆትስፐርን 1-0 አሸንፏል። ቶተንሃም የተሸነፈበትን በራሱ ግብ ላይ በማስቆጠር ሆነ እንጂ አጥቅቶ እንደ መጫወቱ ማሸነፍ ይገባው ነበር። ኖርዊች ሲቲ ያውም በሜዳውና በደጋፊው ፊት ነው በክሪስታል ፓላስ 3-1 ተቀጥቷል። ከትናንት ጨዋታዎች መካከል በኢትዮጵያና በሌሎችም የአፍሪካ ሀገሮች በርካታ ደጋፊ ያለው አርሴናል በሜዳው በዌስትሃም ዩናይትድ 2-0 ተሸንፏል። አብዛኞቹ የአርሴናል ደጋፊዎች ተበልጠው መሸነፋቸውን ያመኑ ይመስላል። ወጣት አለማየሁ ገመዳ የአርሴናል የብዙ ጊዜ ደጋፊ ጨዋታው እንደተጠናቀቀ ለአርሴናል ሽንፈት ምክንያቱን አስተያየት እንዲሰጠኝ ጠይቀው የሚከተለውን ተናግሯል።
ዋናው ነገር ግን የበረኛው ታይሚንግ አለመጠበቅ በቃ በረኛው አሁን ያንን የመጀመሪያውን ጎል ዘሎ ባይወጣ ኖሮ ውስጥ ቢሆን የሚያድነው ኳስ። የሁለተኛውም ተከላካዮቹ መዘናጋት በረኛውንም ሸፍኖ ስለተዘናግቷል ማዳን የሚችለውን ነው። በቃ እሱ ወደ ውጭ ይወጣል ብሎ ነው የገመተው እና ይመታል ብሎ ማለትም ያው የኮንሰንትሬሽን ችግር።
በአካል ብቃቱ ላይ ፍጥነት ላይ ያየኸው ነገር የለም?
ፍጥነትና ጉልበት እንኳን አልተመጣጠኑም። ያው ብዙ ተበልጧል አርሰናል። ያው ቢሆንም ግን የሚስተካከል ነገር ይመስለኛል። ግን ፊት ላይ በቃ አርሰናል ጨራሽ እንደሌለው በቃ ዛሬ በደንብ ታይቷል።
ማንቸስተር ዩናይትድ እንደመበለጡ አለመሸነፉ እድለኛ ነው ያሉ ብዙዎች ናቸው። ወጣት የሆነስ ጌታውን ደግሞ በማንቸስተር ዩናይትድ አሸናፊነት ዙሪያ አነጋግሬዋለሁ የሚከተለውን ብሏል።
ማንቸስተር ገንዘብ እንደመውጣቱ ማለት ነው። ገንዘብ እንደመውጣቱ አሁንም ለደጋፊን ያመረቃል ወይ አስደስታል የሚል ጨዋታ አላረገም። ወደፊት ግን ተዋህዶ ጥሩ ቲም ይሆናል ብዬ ገምታለሁ።
በሌሎች የፕሪምየር ሊጉ ጨዋታዎች በርንማውዝ በአስቶን ቪላ 1-0 ሲሸነፍ፣ ሌስተር ሲቲ ሰንደርላንድን 4-2 ሸኝቷል። ዛሬ ምሽት 4 ሰዓት ላይ ማንቸስተር ሲቲ ከዌስት ብሮም አልቢየን ጋር የሚያደርጉት ጨዋታ በጉጉት ተጠብቋል። ይኸው ነው በእኔ በኩል ያለው። ሰለሞን፣ ወደ አንተ ተመልሻለሁ።
ገዛኸኝ ጽዮን መስቀልን አመስግኜ ልሰናበት። ከማጠቃለሌ በፊት ግን ሁልጊዜ ስለ እንግሊዝ ፕሪምየር ሊግ ሲዘገብ ብዙ አፍሪካውያን በተወዳጁ የእንግሊዝ ፕሪምየር ሊግ መባሉን ለምን ይወዳሉ? ትልቁ የእንግሊዝ ፕሪምየር ሊግ በመላው ዓለም ከ1 ቢሊዮን በላይ ሰዎች በቴሌቪዥን ስለሚያዩትና ከእነዚህም ውስጥ 260 ሚሊዮኑ በአፍሪቃ በመሆናቸው እንደሆነ ይታመናል። እናም የ2015-16 ዓመቱ ውድድር ትላንት በመጀመሩ ውድድሮቹን በቴሌቪዥን የሚያስተላልፉ ኢትዮጵያን ጨምሮ ከኬፕ ታውን እስከ ካይሮ ያሉ ቡና ቤቶችና ሌሎች መዝናኛዎች ትላልቅ ስክሪኖችን አዘጋጅተው ደንበኞቻቸውን በመጠባበቅ ላይ ናቸው። በኢትዮጵያ ከደንበኞቹ አንዱ ዘንድሮ የማንኛው ቡድን ደጋፊ እንደሆነ ባላውቅም ባልደረባችን እስክንድር ፍሬው መሆኑን ግን አልስትም። የማላውቀው ነገር ቢኖር በአህጉሪቱ ውስጥ በአጠቃላይ የትኛው ቡድን ይበልጥ ተወዳጅ እንደሆነ ብቻ ነው። እርሱም ወደፊት በሚካሄድ ጥናት ይደረስበታል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌንና የአዲስ አበባውን ተባባሪውን ገዛኸኝ መስቀል ሲሆንን ለስፖርት ዘገባቸው አመሰግናለሁ። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን አፍሪካ ነክ ርዕሶች፣ አዘጋጅና አቅራቢ አዳነች ፍስሐዬ።
የፕሬዝደንት ባራክ ኦባማ የአፍሪካ ጉብኝት የዩናይትድ ስቴትስ ፕሬዝደንትነታቸውና የአፍሪካ ዝርያነትን አቅፎ የያዘ በመሆኑ ለአፍሪካውያን ያስተላለፉት መልእክት ለአህጉሪቱ ከመቆርቆርም አንጻር መሆኑን ስለ ጉብኝቱ እንዲተነትኑልን የጋበዝናቸው ዶክተር አየለ በከሬ ባለፈው ሰኞ በቀረበው የመጀመሪያ ክፍል ቃለ መጠይቅ መግለጻቸው የሚታወስ ነው። ከሳቸው በፊት የነበሩት ፕሬዝደንቶች ክሊንተንና ቡሽ ለአፍሪቃ ካደረጉት ጋር ሲነጻጸር ፕሬዚደንት ኦባማ ከሳቸው የተጠበቀውን ያህል አላደረጉም ለሚለው አባባል ደግሞ ከእነሱ ጋር ሲወዳደር ያከናወኑት ትልቅ አይደለም ለማለት ቢቻልም በአፍሪቃ ላይ ያስተሳሰብ ለውጥ እንዲኖር አድርገዋል ብለዋል። ዶክተር አየለ በኮርኔል ዩኒቨርሲቲ በአፍሪካ ጥናት ለበርካታ ዓመታት በመምህርነት ያገለገሉ ናቸው። በአሁኑ ወቅት ደግሞ በመቀሌ ዩኒቨርሲቲ የታሪክና ባህል ክፍል ተባባሪ ፕሮፌሰር ናቸው። ያወያየቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ነች። ኢትዮጵያ በልማትና በምጣኔ ሀብት እድገት አሳይታለች ያሉትን ውጤት ያሞገሱት ፕሬዚደንት ኦባማ የሰብአዊ መብትና የዲሞክራሲ አያያዝ ችግሮችንም ማንሳታቸው የሚታወስ ነው። ዶክተር አየለ በፕሬዝደንት ኦባማ አቀራረብ ላይ በሚሰጡት አስተያየት ይጀምራሉ።
እንደኔ ግምት አቀራረባቸው በጣም ግልጽ ነው። እርግጥ አንዳንዶቹ ዲሞክራሲያዊ የሆነ ምርጫ በቅርቡ ተካሂዷል ብለው መናገራቸው ትንሽ ቅሬታ ተሰምቷቸዋል። ግን በሌላ በኩል ያየን እንደሆነ እሳቸው ምንድን ነው ያሉት? ኢትዮጵያ አሁን የጀመረችው ከፍተኛ የኢኮኖሚ እንቅስቃሴ የበለጠ አመርቂ ሊሆን የሚችለው የበለጠ ዘላቂ ሊሆን የሚችለው የመናገር መብት ተቃዋሚዎች፣ ህጋዊ ተቃዋሚዎች ነው ያሉት፣ ተቃዋሚዎች በሚገባ በስርዓት መልክ እዚህ ውስጥ ሲሳተፉ ነው ካምፔኑ ሲሳተፉ ነው ብለው በግልጽ አስቀምጠውታል። ከጠቅላይ ሚኒስትሩም ያገኙት መልስ ምንድነው? እኛ ወጣት ዲሞክራሲ ነን ገና ያደግን ያለን ነው ሚል መልስ ነው የተሰጠው። እና ዋናው ነጥብ ምንድነው? ያንን ወቀሳ አድርገዋል፣ ግን ወቀሳውን በተነጥላ አይደለም ያደረጉት። ደጋግሞ የሚሉት ፕሬዚዳንት ኦባማ ምንድነው? የኛም የራሳችን ዲሞክራሲ ሙሉ በሙሉ ትክክል ነው ለማለት አንችልም። ፐርፌክት እንግሊዘኛው ወርድ ፐርፌክት ነው፣ ፐርፌክት አይደለም። እንግዲህ ምንድን ነው አፕሮቻቸው? እኔ የመጣሁት ይሄን አርጎ ለማለት ሳይሆን እንደዚህ ብታረጉ ምናልባት ከዚህ የተሻለ ጥሩ ውጤት ልታገኙ ትችላላችሁ በሚል መንፈስ ያው ወቀሳውን አቅርበዋል።
እንግዲህ ቅድም እንደተባባል ነው ፕሬዚደንት ኦባማ ወደ አፍሪቃ ሲሄዱ እንደ የዩናይትድ ስቴትስ ፕሬዚደንትነት ብቻ ሳይሆን እንደ የአፍሪቃ ዝርያ ያለባቸው እንደ አንድ አፍሪቃዊ ተደርገውም ይታያሉና ከዚህ አንጻር ፕሬዚደንት ኦባማ ለአፍሪቃ ብዙ ነገር ሊያደርጉ ይችላሉ ወይም ደግሞ በአፍሪቃ ላይ ትኩረት ሊሰጡ ይችላሉ የሚል ግምት ነበረ። እንግዲህ እስካሁን ባለው ጊዜ ግን ከሌሎቹ የዩናይትድ ስቴትስ ፕሬዚደንቶች እንደ ፕሬዚደንት ክሊንተን በነበሩበት ጊዜ፣ ቡሽም እንደዚሁ ብዙ ስራዎች ሰርተዋል ለአፍሪቃና የፕሬዚደንት ኦባማ ግን የዛን ያህል አይደለም የሚል እንደ ቅሬታ መልክ የሚቀርባልና ይህንን እንዴት ይመለከቱታል?
በሁለት አይነት መንገድ እመለከተዋለሁ። እርግጥ አሁን ለምሳሌ ፕሬዚዳንት ቡሽን በምንወስድበት ጊዜ በተለይ የኤች አይ ቪ ኤድስን በሚመለከት ትልቅ ኢኒሽቲቭ ወይም ደግሞ ጽንሰ ሀሳብ በመውሰድ ከፍተኛ ገንዘብ ኤች አይ ቪ ኤድስን ለመዋጋት በመመደብ አፍሪካ ተጠቃሚ ሆናለች። አሁንም እየተጠቀመች ነው። እንደውም ፕሬዚዳንት ኦባማ ፕሬዚዳንት ቡሽ የጀመሩትን አጠናክረው አሁን በተቻለ መጠን ወደፊት ተላላፊ በሽታ በድንገት መጥቶ ብዙ ሕዝብ እንዳይጨርስ መደረግ ያለበት በጠቅላላው ሰይ ለምሳሌ በኢትዮጵያ በተለያዩ ቦታዎች የጤና ጣቢያዎች ማቋቋም፣ ጤና ጣቢያዎቹ ደግሞ ሰርቪስ መስጠት አገልግሎት ለሕዝቡ መስጠት በሚል ተጨማሪ ገንዘብ $1 ቢሊዮን እዛ ላይ ተጨምሯል። እና እርግጥ ነው እንዳልሽው ፕሬዚዳንት ቡሽ ቀጥታ እርዳታ ኤች አይ ቪ ኤድስን ለመዋጋት አድርገዋል። በዛ ሚዛን ከመዘን ናቸው። እውነቴን ነው ለየት ያለ ወይም ደግሞ በጣም ትልቅ ነው የሚባል መንደርደሪያ ሀሳብ ይዘው አልመጡም። በአንዳንድ እንትን ፓወር ለምሳሌ ኤሌክትሪሲቲ አፍሪካ ውስጥ ያለው
ፓወር አፍሪካ በሚል
እንዲጨምር በሚል የወሰዱት ኢኒሽቲቭ አለ። ይሄ እንግዲህ ትልቁ ምንድን ነው የእሳቸው ትኩረት ጸጥታን በሚመለከት ነው። በተለይ ደግሞ ክራይሲስ በተነሳ ጊዜ ቶሎ ብሎ እርሶ ያንን ክራይሲስ ሊያግተው ወይም ደግሞ ሊያቆመው የሚችል አርሚ ወይም ጦር የሚቋቋምበትን መንገድ እንዲጠናከር አድርገዋል። ሌላው ምንድን ነው የእኔ ግምት ምንድን ነው፣ እርግጥ በቁሳቁስ ደረጃ ካየሽው የእሳቸው ይሄን ያህል ነው ብሎ የሚወራበት የለም። ግን እኔ ምንድን ነው የአስተሳሰብ ለውጥ እንዲኖር አድርገዋል ባይ ነኝ። ይሄውም ምንድን ነው ቅድም እንዳልኩሽ አሁን የሚወራው ስለ አፍሪካ በጣም ወደፊት መግፋት የአፍሪካን አጋርነት የአፍሪካን ጓደኝነት ነው እንጂ አፍሪካ በሚዘራብል ናት፣ አፍሪካ ችግረኛ ናት ብሎ ዲስኩር መስጠት ነገር የለም። እና እሳቸው የጣሉት መሰረት ወደፊት ቀስ በቀስ በሁለቱ ህዝቦች በአፍሪካ ህዝቦች እና በአሜሪካ ህዝቦች መካከል የተሻለ የተጠናከረ ግንኙነት እንዲኖር ያደርጋል ብዬ አምናለሁ። ሌላው ደግሞ ምንድን ነው በተለይ እሳቸው እኔ አፍሪካ ቤቴ ነው ቤተሰቦቼ እዚህ አሉ በሚል መንፈስ መጥተው በዛ አፕሮች ከህዝቡ ጋራ መገናኘታቸውና ከህዝቡ ጋራ ውይይት ማካሄዳቸው እንደ እኔ ግምት ምንድን ነው በተለይ አፍሪካውያን አሜሪካውያንን በገፍ በብዛት ወደፊት ወደ አፍሪካ እንዲመጡ ያደርጋቸዋል። የአፍሪካን አመለካከታቸውን የበለጠ እንዲዳብር እንዲጠናከር ያደርገዋል። እና በእኔ ግምት ምንድን ነው የእሳቸው ውጤት የሚታየው አሁን አይደለም። በእኔ ግምት የእሳቸው ውጤት የሚታየው የሚቀጥለው ዓመት ብቻ ሳይሆን ስልጣን ቦታቸውን ጨርሰው ከወጡ በኋላ በሚቀጥሉት 5 ዓመታት 10 ዓመታት ይሄ በአሁኑ ጊዜ ያደረጉት ጉብኝት የእሱ ውጤት የሚታይበት ያን ጊዜ ነው ብዬ ገምታለሁ።
አሁን የአግዋንም ጉዳይ እንግዲህ አራዝመዋል። ባለፈው ግንቦት ወር ያበቃውን ለሁለተኛ ደረጃ አራዝመዋል። እና ለመሆኑ ኢትዮጵያ በዚህ በአግዋ ወይም የአፍሪካ እድገት አጋርነት ምን ያህል ተጠቃሚ ሆናለች? ኢትዮጵያ
ኢትዮጵያ በጣም ተጠቃሚ ሆናለች። እንደውም የኢትዮጵያ ችግር ምንድን ነው? ሁሉን ነገር አሟልታ ያንን እቃ ለአሜሪካ ገበያ ለማቅረብ አለመቻሏ ነው። እና እስካሁንም ብዙ በተለይ በልብሳ ልብስ ደረጃ ፋብሪካዊ ተከፍተው በብዙ ሺህ የሚቆጠሩ ሰራተኞች እዛ እየሰሩ ከእነሱ የሚያመርቱትን እቃ ወደ አሜሪካ ይላካል። እና እዚህ ላይ አንቺ እንዳልሽው ለአስር አመት ተራዝሟል። ግን ዋናው ነጥብ ምንድን ነው? መዘንጋት የለብን የኢትዮጵያ ትልቁ ሀብቷ የእርሻ ምርቷ ነው። እና የእርሻ ምርት አልተጨመረም ይሄ የተራዘመው የእድገት ስምምነት ላይ። ግን ኢትዮጵያ ተጠቃሚ ናት። እዚህ ላይ መገንዘብ ያለብን ምንድን ነው? አሁን ለምሳሌ አገዋን በምንወስድበት ጊዜ አንዳንዶቹ ፋብሪካዎች የሚከፍቱት ቻይኖች ናቸው። ቻይኖች ይከፍታሉ፣ ኢትዮጵያ ሰራተኞች ይሰራሉ፣ አሜሪካ ማርኬቱን ትከፍታለች። እና ይሄም ደግሞ ሌላ ጥሩ ምሳሌ ያስተምረናል። ቻይናና አሜሪካ ኢትዮጵያ ውስጥ የሚያደርጉትን ጨዋታ ያሳየናል። እና ሌላው ትልቁ ነጥብ ምንድን ነው? በዚህ በያዝነው በ21ኛው ምዕተ ክፍለ ዘመን ሁለት ሀያላን ሀገር አለ። አሜሪካም ሀያል ሀገር ነው፣ ቻይናም ሀያል ሀገር ነው። እና ይሄ አጓ ለምሳሌ የአሜሪካ ኢኒሽቲቭ ነው። ነገሩ ምንድን ነው? አፍሪካ ያመረተችውን አለ ታክስ ወደ አሜሪካ እየገባ እንዲሸጥ ነው። እና የኢትዮጵያ ሰራተኞችን ለመጥቀም ከእርሻ ወደ ማኒፋክቸሪንግ ወይም ደግሞ ወደ ፋብሪካነት ለመሸጋገር የሚያስችል ነው። እና እዚህ ላይ አሁን ምንድን ነው ቻይናም ሮል እየተጫወተች ሚና እየተጫወተች ነው ያለችው። እና ይሄም ራሱ ትልቅ ነጥብ ነው። እና አጓ ትልቅ የአሜሪካ ኢኒሽቲቭ ነው። አሁን 10 አመት መራዘሙ ተጨማሪ የበለጠ ፋብሪካዎች እንዲከፈቱ ያደርጋል። ግን ኢትዮጵያ በቀጥታ ተጠቃሚ ናት፣ በመራዘሙም ደስ ብሏታል።
እሺ እንግዲህ ዶክተር አየለ በከሬ ውይይታችንን ወደ ማብቃትንና እስካሁን ያልጠቀስነው ለመናገር የሚፈልጉት ነገር ካለ
ፕሬዚዳንት ኦባማ ወደ አሜሪካ ከመለሳቸው በፊት የኢትዮጵያ አየር መንገድን ጎብኝተው ነበረ። እንግዲህ የኢትዮጵያ አየር መንገድን በምንወስድበት ጊዜና አሁን ያለው የዓለም አቀፍ ግንኙነት ምን ያህል መቀየሩን ለማሳየት ለማስረዳት እሞክራለሁ። አሁን የኢትዮጵያ አየር መንገድን በምንወስድበት ጊዜ ለምሳሌ የአውሮፕላኖቹ ማረፊያ መንደርደሪያ፣ መነሻ መውረጃና ማረፊያ የሰራው ማን ነው? ቻይና ነው። እዛ ላይ የሚያርፉት አውሮፕላኖች በሙሉ ደግሞ ከየት ነው የሚመጡት? ከአሜሪካ ነው። ሁለቱ ሀያላን እዚህ ያሉበት የኢትዮጵያ አየር መንገድ ከአፍሪካ አንደኛ ነው፣ ዘ ላርጀስት። በአሁኑ ጊዜ አፍሪካ አማራጮች አሏት። እና እነዛን አማራጮች ብልሽ በሆነ መንገድ የተጠቀመች እድገቷን ከስፋፋች፣ በውስጡ ያሉትን ቅራኔዎች እየቀረፈች ከሄደች በፍጥነት አድጋ ከሌላው ዓለም ጋር እኩል ለመሆን የማትችልበት ምንም ምክንያት የለም ብዬ ነው የማስበው።
እሺ እንግዲህ ዶክተር አየለ በከሬ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ።
አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሳምንታዊው ጤና ነው። ፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ። በአእምሮ ጤና ላይ የተካሄደ ውይይት ነው ጤና ለምሽቱ የቀረበው። ኢትዮጵያ ውስጥ ያለው የአእምሮ ጤና ሁኔታ ምን ይመስላል? የአእምሮ ጤና ማለትስ ምን ማለት ነው? ኢትዮጵያውያን ስለ አእምሮ ጤና ያላቸው ግንዛቤ፣ ለሕክምና ለእንክብካቤ ያለው የአገሪቱ አቅም፣ ለአእምሮ ጤና መታወክ የተጋለጡ ሰዎች ሰብአዊና ሌሎች መብቶች እንዲሁም ሌሎች ጉዳዮች በውይይቱ ውስጥ በስፋት ተዳሰዋል። ተወያዩ ወጣት የአእምሮ ጤና ተመራማሪና የዩኒቨርሲቲ መምህርት የዚህ ዓመት የአፍሪካ ወጣት መሪዎች ጅማሮ የማንዴላ ዋሽንግተን የተግባርና መረጃ ልውውጥ መርሃ ግብር ተሳታፊ ናት ማጂ ኃይለማርያም ነች። ሰለሞን አባተ ነው ያወያያት። ወደ ውይይቱ እንዝለቅ።
ለመሆኑ የአእምሮ ጤና ለምን ጥያቄ ሆነ በኢትዮጵያ?
0.5% አጠቃላይ ካለው የአዋቂ ቁጥር
አዋቂ ማለት ሽ
እድሜው ከ18 በላይ የሆነውን ቡድን ነው የሚያጠቃ ከባድ የአእምሮ ህመም በብዛት ማለት ነው። የኢትዮጵያ ህብረተሰብ አሁን 94 ሚሊዮን አለ። የ94 ሚሊዮኑ 54 አዋቂ ነው ካል የ54 ደግሞ
0.5%
ከባድ የአእምሮ ህክምና የሚፈልግ ይሆናል ማለት ነው።
ወደ ትክክለኛ ቁጥር እንተርጉመው ይሄንን መቶኛ ከኢትዮጵያ አዋቂ ቁጥር ከ350 ሺህ እስከ ግማሽ ሚሊየን የሚደርስ ኢትዮጵያዊ ማለት ነው ብርቱ የሆነ የአእምሮ ጤና ችግር አለበት። የአእምሮ ጤና የሰብአዊ መብቶች ጉዳይም ነው ትለናለች ወይዘሪት ማጂ።
አካል ከሆኑ ቃለ መጠይቆች አንዱን ለማድረግ በሄድኩበት አጋጣሚ በአስር አመት ላይ ታስሮ ቤት የቆየ ልጅ አግኝቻለሁ። በሰንሰለት ታስሮ ማለት ነው። ምግብ ከበላ ውጪ ለመጠዳዳት ይዞት የሚወጣ ሰው ስለሚያስፈልግ ማስራብ ነገር እንደሚኖር ሰምቻለሁ። ደመንተኞቹ ከራሳቸው ይሄ በቤተሰብ አካባቢ የሚሆን ነገር ነው። ወጣ ብሎ ለመራመድ ቢያስብ ጥቃት ያደርስብናል የሚሉ ሌሎች ሰዎች እሰሩልን እንደሚሉ ሰምቻለሁ። መደብደብ አለ። በተለይ
ዝም ለማስባል
ወጥተው ጎዳና ላይ ምናምን ካገኟቸው መደብደብ አለ፣ መደፈር አለ። ተደፍረው የወለዱ ብዙ የአእምሮ ህመምተኛ የሆኑ ሴቶች አሉ። ደፋሪዎቹም ብዙዎቹ አእምሯቸው ጤነኛ የሆኑ ሰዎች ናቸው። እየሰማሁት ጤነኛ አእምሮ ያላቸው ሰዎች ናቸው የአእምሮ ህመምተኞችን ይዘው ለእንደዚህ አይነት ጥቃት ያደረሷቸው። ከመደፈር የተነሳ ኤች አይ ቪ የተያዙ የአእምሮ ህመምተኛ የሆኑ ሰዎች አግኝቻለሁ። የወለዱ ልጆች ያሏቸው ሴቶች አግኝቻለሁ። እና ይሄ ጥቃት በጣም የአእምሮ ህመምተኛ መሆን ለሌሎች ድምር ጥቃቶች ተጋላጭ ያደርጋቸዋል ሰዎችን። እና ከዚህ አንጻር ነው የሰብአዊ መብትን ጥያቄ ነው ብዬ ለማውራት ሲዘለው
ከወይዘሪት ማጂ ኃይለ ማርያም ጋር በአእምሮ ጤና ላይ ሰፊ ውይይት አድርገናል። ወይዘሪት ማጂ ኃይለ ማርያም ጤና ይስጥልኝ፣ እንደምን አመሸሽ?
እግዚአብሔር ይመስገን ደህና ነኝ።
እግዚአብሔር ይመስገን ደህና ነኝ። የአፍሪካ ወጣት መሪዎች ጉባኤ ተጠናቀቀ። ለሌላ 6 ሳምንት እየተዘጋጀሽ ነው ያለሽው። ጊዜ ጨርሶ የለኝም ስትይ ነበር ትናንትና ከቆንጅት ጋር ባደረግሽው ቃለ ምልልስ። አሁን ትንሽ ደቂቃዎች ትንፋሽ ያገኘሽ ይመስለኛል ለሚቀጥለው ረጅም ጉዞዎች ለመዘጋጀት። እሺ፣ እና እስቲ በዚህ ጣልቃ ደግሞ እኔ እንደገና ላጣብብሽና ትንሽ ጊዜሽን አሁን እየሰራሽበት ያለሽው የአእምሮ ጤና ጉዳይ ነው። ፒኤችዲሽን በዛ ላይ እየሰራሽ እንደሆነ ነው የነገርሽን። እና ለመሆኑ መቼ ነው ዶክተር የምትሆኚው?
ቢበዛ 1 አመት ቢያጥር 10 ወር
እንግዲህ ደርሰሻል ማለት ነው
ይመስለኛል።
እጩ ዶክተር ማለት ይቻላል አሁን ማጂ። በነገራችን ላይ ለተሳካ ተሳትፎሽ የዚህ የያሊ ማለት ነው እንኳን ደስ አለሽ እላለሁኝ። እና መሪነትሽም እንደዚሁ አርአያ ያለው ነው፣ ብዙዎችን ያነቃቃ ይመስለኛል። እስቲ ወደ ራስሽ የምርምር ጉዳይ መለስ ልበል እና ለመሆኑ የአእምሮ ጤና ምንድን ነው ማጂ?
ለእኔ እንግዲህ የአእምሮ ጤና ሌላ ስለ ጤና ከማውራታችን በፊት መወራት የሚገባው ትልቅ የጤና ክፍል ነው። ካለ አእምሮ ጤና ምንም ጤና የለም። እና የአእምሮ ጤና ብለን ስንል አንድ ሰው በህብረተሰቡ ውስጥ ሲኖር የሚጠበቅበት ኃላፊነቶች ልበል አላውቅም አለ እና የተለመዱ የዕለት ተዕለት እንቅስቃሴዎች ውስጥ የሰዎችን ጤነኛ ከሆነው እና ስናይ ወጣ ያሉ ባህሪዎችን ማሳየት። አሁን እኔ የምሰራበትን ሪፈር ባረግ ይቀለኛል። እኔ የምሰራው ከባድ የአእምሮ ህመም ወይም እብደት የሚባለው ህመም ካለባቸው ሰዎች ጋር ነው እና የከባድ የአእምሮ ህመም ድምጾችን መስማት፣ ለሌላው ሰው ማይሰሙ ድምጾችን ማለት ነው፣ ሰዎች የማያዩቸውን ነገሮች ማየት፣ ሌላም በአካባቢ ያንን ስቲሙላይ የሚሰጥ ነገር ሳይኖር ለዛ ነገሮች ምላሽ መስጠት እና ሄዶ
ነገሩ በእርግጥ ሳይኖር ማለት ነው።
አዎ፣ ነገሩ በእርግጥ ሳይኖር ለዛ ነገሮች ምላሽ መስጠት። ለምሳሌ የሆነ ሰው ያባረኛል ማለት
ከወይዘሪት ማጂ ኃይለ ማርያም ጋር ያደረግነው ውይይት እንዳስተዋላችሁት ይቀጥላል። ሙሉውን ከዌብሳይታችን ታገኛላችሁ፣ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 19ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ያቀናበረልን ደግሞ ንጉሱ ታምሬ ነው። ከተተኪው የስርጭት መሐንዲስ ከአልሳንቶስ መዘንጋት ጀምሬያለሁ። ከተረኛዋ ዋና አዘጋጅ ከትዝታ በላቸውና ከሌሎቹም ባልደረቦቻችን ጋር በዚሁ ልንሰናበታችሁ ነው አድማጮች።
ነገ ማክሰኞ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት፣ ሶስት ሰዓት ላይ በመደበኛው እንገናኝ።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። ሚኒያፎርቅ ያለች መልካም ጊዜ፣
መልካም ምሽት። The Voice of America.